65 እንሆናለን የሚሉ ፓርቲዎች በቅርቡ በህዝብ ተወካዮች ምክር ቤት የተደቀቀውን የምርጫና የፖለቲካ ፓርቲዎች ህግ አፋኝ ነው በማለት በስራ ላይ እንዳይውል ጠይቀዋል። ከህግ መውጣቱ ጀርባ ሴራና ጸረ ዲሞክራሲ እንቅስቃሴ አለ የሚሉት እነዚህ ፓርቲዎች ድምጻችን ይሰማ የሚል እንቅስቃሴ በቅርቡ እንደሚጀምሩም አስታውቀዋል። መለስካቸው አማሃ ዝርዝሩን ይዟል።
ዛሬ ከክትር በፊት ከ65 የማያንሱ ፓርቲዎች ይፋ እንዳደረጉት የሚናገረው የጽሑፍ መግለጫ እንደሚለው የመምረጥና የመደራጀት መብት ለፖለቲካ ፓርቲዎች ብቻ የሚያገለግሉ መብቶች አይደሉም፣ የዜጎች ሰብአዊም ሆነ ዴሞክራሲያዊ መብቶች ናቸው ይላል። አክሎም እነዚህ መብቶች በአንድ ወይም በሌላ አካል የሚሰጡ ሳይሆኑ በተፈጥሮ በህጋዊ መንገድ የሚገኙ መብቶች ናቸው ይላል መግለጫው። መንግስት በዚህ ረገድ ለውጡ እንደተጀመረ ቃል በገባው መሰረት የፖለቲካ ምህዳሩን የማስፋት ተግባሩን እንዳልተወጣም የፓርቲዎቹ መግለጫ ይጠቁማል። እንዲያውም የነበረውን ኢዴሞክራሲያዊ ስርዓት መልሶ የመትከል ጉዞ መጀመሩን በህግ ሽፋን በገሃድ እያረጋገጠ ይገኛል በማለት መግለጫው ጠንካራ ነቀፋ ይሰነዝራል። በቅርቡ በህዝብ ተወካዮች ምክር ቤት የታወጀውን የምርጫ የፖለቲካ ፓርቲዎችና የስነ ምግባር አዋጅን መሰረታዊ መብቶችን የሚጥስ ነው ሲል በስራ ላይ እንዳይውል ጥሪ አቅርበዋል። መግለጫውን በንባብ ያሰሙት ወይዘሮ አስካል ኃይሉ ከኢትዮጵያ ህብረ ህዝብ ንቅናቄ ነበሩ።
በቅርቡ በኢፌዴሪ ህዝብ ተወካዮች ምክር ቤት የጸደቀው የምርጫና የፖለቲካ ፓርቲዎች ህግ የዜጎች መሰረታዊ የመደራጀትና የመምረጥ የመመረጥ ሀሳብን በነጻነት የመግለጽ መብት የጣሰ አፋኝ ህግ ስለሆነ በስራ ላይ እንዳይውል አጥብቀን እንጠይቃለን። ህጉ የኢትዮጵያ ዜጎች የፖለቲካ ድርጅቶች ኃይሎች የታገሉለት መስዋዕት የከፈለበት ሰላም፣ አንድነትና ዲሞክራሲ ብሎም የዜጎች ነጻነት ከምንጊዜውም በላይ አደጋ ላይ የሚጥል ስለሆነ በስራ ላይ ከመዋሉ በፊት በተገቢው ሁኔታ እንዲሻሻል ለማድረግ ወደ ውይይት ጠረጴዛ እንዲመለስ አጥብቀን እንጠይቃለን።
መግለጫውን በመንተራስ ጋዜጠኞች ለተጨማሪ ማብራሪያ ጥያቄዎች ሰንዝረዋል። የተጠቀሰው አዋጅ መሰረታዊ የዜጎችን የመምረጥና የመመረጥ መብት እንዲሁም የመደራጀት መብት የሚጨፈልቅ ነው ሲባል የትኞቹን አንቀጾች የተመለከተ ነው? እንዴትስ ባለው ሁኔታ ነው መብቶቹ የሚገደቡት የሚለው የአንዱ ጋዜጠኛ ጥያቄ ነበረ። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ መሪና የስብስቡ ኮሚቴ ሰብሳቢ አቶ መርሻ ዮሴፍ ምላሽ ሰጥተዋል። የምርጫ ስርዓትን እንደ ምሳሌ አንስተዋል።
የአብዛኛ ብልጫና የተመጣጣኝ ብልጫ ስርዓቶች የፖለቲካ ተቃዋሚ ድርጅቶችንና ገዢ ፓርቲውን ሲያወዛግቡ የቆዩ መሰረታዊ ሾዎች ናቸው እና የአብላጫ ድምፅ ከተባለ አንድ ድርጅት ጠቅሞ ሁሉንም እየያዘ የሚገዛበት ሁኔታ ስላለ የተመጣጣኝ የምርጫ ስርዓት መኖር አለበት በሚል የፖለቲካ ድርጅቶች ሲያቀርቡት የቆየ ሲከራከሩበት የቆዩ መሰረታዊ የሆነ ጥያቄ ነው። ይህንን ነገር ይሄ የምርጫ ህግ ምንም ቁብ ሳያስገባ ወይም በደንብ ከንሲደር ሳያደርገው ዘሎታል እና ይህ አወዛጋቢ ጥያቄ ሆኖ ምርጫ መደረግ የለበትም የሚል ነው የፖለቲካ ድርጅቶች። በነገራችን ላይ ቁጥራችን አሁን የተሰባሰብነው ወይም የፈረሙት 65 ሲሆኑ እንጂ የፖለቲካ ድርጅቶች 75% ይህንን ይደግፉታል። ይህን አቋማችን ይህን ምርጫ ህግ ይቃወሙታል።
አቶ መርሻ ጭምረው እንዳባሩት ይህ ህግ አስቀድሞ የተፈጸመን ድርጊትና ህጋዊ የነበረን አሰራር በአዲስ ህገ ወጥ የሚያደርግ በእንግሊዝኛ አጠራሩ ሬትሮአክቲቭ ህግ ነው ብለውታል። በቀድሞ ህግ ሲንቀሳቀሱ የነበሩ ፓርቲዎችን ህገ ወጥ ያደርጋቸዋል ሲሉም አብራርተዋል።
ይሄኛው ህግ ግን ህጋዊ ሆኖ የተመዘገቡ የፖለቲካ ድርጅቶችን ሁሉ ህገ ወጥ ናችሁ፣ እንደገና ተመዝገቡ፣ እንደገና አሰባስቡ የሚል ግዴታ ነው የሚጭንባቸው። ስለዚህ ምርጫ ተቃረበ ሲባል በአንድ በኩል ለምርጫ መዘጋጀት ያለባቸው የፖለቲካ ድርጅቶች ከጨዋታ ውጪ የሚያደርግ ሌላ ስራ ይዞላቸው ነው የመጣው። ይሄ ምህዳርን ማስፋት በህግ መሰረት ፖለቲካው መጫወትን አይደለም የሚያሳየው፣ ሌሎችን በሌሎች ላይ ወይም ችግር ፈጥሮ እነሱ በሌላ ስራ ላይ እንዲባዝኑ አድርጎ የራስን ዝግጅት ለፖለቲካ ለምርጫው መዘጋጀትን ነው እንትን የሚለው። የሴራ ፖለቲካም የሚባለው እንደዚህ ያለው ነገር ሲታይ ነው። ይሄ ግልጽ ባልሆኑ ምክንያቶች ተቃዋሚዎችን በሌላ ሁኔታ ላይ በካልሾ መጥቶ ማስወጣት ከጨዋታው ማለት ነው። አንድ የፖለቲካ ድርጅት በምርጫ ይወዳደሩልኛል የሚላቸውን ሰዎች በሚያቀርብበት ጊዜ እነዛን ሰዎች እንደገና 3000 ፊርማ አሰባስቡ የሚል ነገር አስገብተውበታል። የፖለቲካ ድርጅት በፖለቲካ ተደራጅቶ የሚሰራው በምርጫ ለመፎካከር ነው፣ በሰላማዊ መንገድ በምርጫ ለመፎካከር። ይሄ ከታወቀ አንድ የፖለቲካ ድርጅት የኔ ተወካይ ነው ብሎ ካቀረበ ለምን እንደገና የድጋፍ ምርጫ አሰባስብ የሚል ጥያቄ በእነዚህ ተመራጮች ላይ ይቀርባል። ይሄ የመመረጥን መብት የሚገድብ ነው። የዜጎችን የመመረጥ መብት የፖለቲካ ድርጅቶችን በነጻነት የራሳቸውን ተወካይ አቅርበው የማስመረጥ መብት እና ይሄ ሰፍሰፊ አንድምታ ያለው ህግ ነው እየረቀቀ ያለው። ይሄ ደግሞ ከተወያየንባቸው አንቀጾች ውጪ ናቸው እነዚህ የቀረቡት። ከተወያየን በኋላ እዛው ሲተሸጎጡ ናቸው። መጀመሪያ የቀረበልን ረቂቅ የተወያየንበት ረቂቅ እነዚህን አያካትትም።
ከ65ቱ ፓርቲዎች ያንዱ የመላው ኢትዮጵያ አንድነት ድርጅት ተወካይና የድርጅቱ ምክትል ፕሬዝዳንት አቶ ሙሉጌታ አበበ በበኩላቸው ድርጅቱ ከጀርባው ሴራ አለበት የሚለውን የመግለጫውን አባባል በሌላ ምሳሌ ነበረ ያብራሩት።
ከዚህ በፊት የነበረው አዋጅ የፓርላማ መቀመጫ የሌለው ፓርቲ በመንግስት ለምርጫ ድጎማ አይደረግለትም ይላል። አሁን ይችኛዋን ሜካፕ ቀብተው ትልቁ ሴራ ምን በሚል አስገባል? ከአባላት በሚዋጣ መዋጮ መጠን ይወሰናል ይላል ያሁኑ አዲስ አዋጅ። በውድም በግድም ኢህአዴግ 6 ሚሊዮን አባል አለኝ እያለ አንዳንድ ብር ቢያወጣ 6 ሚሊዮን ብር አለው ማለት ነው። ስለዚህ ድጎማ የሚደረገው አሁንም ከመንግስት ካዝና የሚወጣው ድጎማ ተመልሶ መንግስት ካዝና የሚገባበት ለገዢው ፓርቲ ብቻ የሚያገለግል ነው ነው ጥያቄያችን። ሴራ የምንለው አንዱ ይሄንን
መግለጫው በመጨረሻ እንደምንለው ከሆነ ህጉን ቢሻሻል ፓርቲዎቹ ድምጻችን ይሰማ በሚል መፈክር ስር ህዝባዊ ንቅናቄ በቅርቡ ይጀምራሉ። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።